ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር ታላቅ ነው፣ ለታላቅነቱ ፍጻሜ ወደርም የለውም። ይህንን ድንቅ ጌታ እኔና እናንተ እያመለክን በእውነት ለዘላለም እንዘልቃለን። እግዚአብሔር አምላካችን በግራም በቀኝም የሚጠብቁንን ቅዱሳን መላእክቶቹን ስለኔና ስለናንተ ያሰለፈ እነሆ እግዚአብሔር አምላካችን እግሮቻችን በረገጡበት ስፍራ ሁሉ ይባርከናል። እንደ እግዚአብሔር ያለ ለኔና ለናንተ ማንም የለም። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮች። እግዚአብሔር አምላካችን ዛሬም ደግሞ አንድ ቀንን እነሆ አንድን እድል ፈንታ ሰጥቶን በቃሉ ማዕድ ፊቱላችንን መሰብስቦናል። በዛሬው ምሽት ክፍለ ጊዜ ጥናታችን ባለፈው ክፍለ ጊዜ የጀመርነውን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን። ዝማሬን ጋብዛችሁ
እግዚአብሔርን እጅግ እጅግ አድርገን እናመሰግናለን። ዘማሪውንም ወንድማችንን እግዚአብሔር ይባርከው። እስቲ አንድ ላይ እናመስግን። በታላቅ ዙፋን ላይ ሆነ ሁሉን በስርዓት የምትመራ እግዚአብሔር አባታችንና አምላካችን ሆይ እጅግ እናመሰግናለን። ያለፉትን ቀናት እግዚአብሔር ሆይ በሰላም ጠበቅከን። ዛሬም ደግሞ እግዚአብሔር ሆይ እንዲሁ ታደግከን። ጌታ ሆይ በመውጣት በመግባታችን በነበርንበት ስፍራ ሁሉ ከእያንዳንዳችን ጋር ነበርክ። እግዚአብሔር ሆይ እጅግ እናመሰግናለን። ማደሪያህ እግዚአብሔር ሆይ ምስጋናችን ዘልቆ አንተን ደስ ያሰኝህ ዘንድ በፊት ራሳችንን እንጥላለን። እግዚአብሔር ሆይ የከናፍርቶቻችንን ፍሬ ተቀበል። አቤቱ እግዚአብሔር አባታችንና አምላካችን ሆይ በዚህች ምሽት ደግሞ ና እንደ አባትነት እንደ ባለ ጠግነት መጠን ደግሞ በእኛ መሃል ተገኝ። ቃልህንም አስተምረን ያንዳንዳችንን በባርኮትህ ተገናኘን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል አሜን። በትላንትናው ምሽት ክፍለ ጊዜያችን ከኦሪት ዘሌዋውያን ምዕራፍ 13 አዲስ የጀመረ ለምጽ ስለሚታወቅበት ሁኔታ ያሮጌ ወይም ደግሞ የቆየ ለምጽ መለያ ምልክቶች ምን እንደሆኑ፣ በቁስል ወይም በባጭ መልክ ለሚታይ ለምጽ መለያ ምልክቶች ወይም ምርመራ፣ እንዲሁም በራስ ወይም በጢም አካባቢ ለሚወጣ ለምጽ መለያ ምልክቶች ወይም ምርመራ፣ እንዲሁም ደግሞ በመጨረሻ ላይ ለምጽ ያዘኑ ሰው ልብስ ስለማስወገድ የሚናገሩን ክፍል አንስተን አንድ ባንድ ዘርዘርና ሰፋ በማድረግ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን እግዚአብሔር በረዳን መጠን ደግሞ ኦሪት ዘሌዋውያን የምዕራፍ 14 ትምህርት አብረን አንድ ላይ እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 14 አውጡ። የጥናቱ ዋና ርዕስ ከለምጽ የመንጻት ሥርዓት የሚል ይሆናል። አስተዋላችሁ? የጥናቱ ዋና ርዕስ ከለምጽ የመንጻት ሥርዓት የሚል ነው። አድማጮቼ፣ አሁንም አበክሬ መናገር የምፈልገው ነገር ቢኖር በዘሌዋውያን ውስጥ ያጠናናቸው ያሉት ስለ ለምጽ በሽታ የሚናገሩ ምዕራፎች የሚገልጹት ስለ ለምጽ የፈውስ መንገዶች አይደለም። አስተውሉ፣ ያጠናነው ያለነው ስለ ለምጽ የፈውስ መንገዶች አይደለም። ዘሌዋውያን ምዕራፍ 14 እና ተጓዳኝ ምዕራፎቹ የሚናገሩት ከለምጽ ደዌ ስለ መንጻት ሥርዓት ነው። ይህንንም ልብ በሉ። ዘሌዋውያን ምዕራፍ 14 እና ተጓዳኝ ምዕራፎቹ የሚገልጹት ወይም የሚናገሩት ከለምጽ ደዌ በሽታ ስለ መንጻት ሥርዓት ነው። የለምጽን በሽታ በተመለከተ መርምሮ ውሳኔ ስለ መስጠት ባለፈው ምዕራፍ በጥልቀት ማጥናታችን ይታወሳል። በርግጥ በምንም አይነት መንገድ ይሁን በዚያን ዘመን ባለው ሕክምና የለምጽ በሽተኞች ተፈውሰዋል። አንዳንዶቹም ተአምራዊ በሆነ መንገድ ተፈውሰዋል። ዛሬ በዘመናዊ ሕክምና ሰዎች ከለምጽ እንደሚፈወሱ ማወቅ እንችላለን። መጽሐፍ ቅዱስ ቢሆንም ለምጽን ፈውስ የማይገኝለት አይነት በሽታ አድርጎ አያቀርብም። በሽታው ግን አስቸጋሪ በሽታ ነው። ስለ ኃጢአት ጠለቅ ያሉ መንፈሳዊ ትምህርቶችን ልንማርበት ጥሩ ምሳሌ ይሆንልናል። ይህ ምዕራፍ አድማጮቼ ለምጻም ባለበት አሳዛኝ ሁኔታ ውስጥ ብርሃንንና ተስፋን የሚሰጥ ሐሳብ ያቀርባል። ምዕራፉ ስለ ለምጽ በሽታ ፈውስና ሕክምና የሚመለከት የሐኪምን ትእዛዝ አያቀርብልንም። ነገር ግን ፈውስን ተከትሎ መምጣት ስላለበት ስለ መንጻት ሥርዓት ይናገራል። ሥርዓቱ ስዕላዊ መግለጫ አለው። ለእውነተኛ ነገርም እንደ ምልክት ሆኖ ያገለግላል። በመታጠብና በመንጻት ውስጥ የሕክምና ሥራ ሊኖር ይችላል። ይህም የኃጢአተኛን ደህንነት ያሳያል። ሰው በኤደን ገነት ኃጢአትን በሠራ ጊዜ ኃጢአት ሰውንና እግዚአብሔርን ለይቷል። ይህ የኃጢአት ግድግዳ በሰውና በእግዚአብሔር መካከል መፈጠሩ በሁለት አቅጣጫዎች ሊታይ ይችላል። ወገኖቼ፣ ሰው በቀጥታ በእግዚአብሔር ፊት ባለው ግንኙነት ሲታይ ኃጢአት ሰውን በቅዱስ እግዚአብሔር ፊት በደለኛ አድርጎታል። በሁለተኛ ደረጃ ደግሞ ሰው ከራሱ ጋር ባለው ግንኙነት ኃጢአት ሰውን በኃጢአት የተበከለና የረከሰ ፍጥረት አድርጎታል። ስለዚህ ለምጽ በኃጢአት የመበከልና የመበላሸት ምሳሌ ነው። አስተውሉ፣ ለምጽ በኃጢአት የመበከልና የመበላሸት ምሳሌ ሆኖ ይታያል። ለየት ያለ የመንጻት ሥርዓትና በቤት ውስጥ ለለምጽ የሚደረግ ጥንቃቄ በዚህ ምዕራፍ ውስጥ የሚታዩ አስደናቂ ገጽታዎች ናቸው። ቤት ራሱ እንደ ለምጽም የታየበት ሁኔታ አለ። ይህም ሊሆን የሚችለው ለምጽን የማስተላለፍ አጋጣሚ ስለሚኖረው ነው። የምዕራፉ ዋና ርዕስ ከለምጽ የመንጻት ሥርዓት እንደሆነ አስታውሱ። አንደኛ፣ ከቁጥር 1 እስከ 9 ከሰፈር ውጪ የሚደረግ የመንጻት ሥርዓትን ይገልጻል። ከቁጥር 1 እስከ 9 ከሰፈር ውጪ የሚደረግ የመንጻት ሥርዓትን ይገልጻል። ሁለተኛ፣ ከቁጥር 10 እስከ 32 ያለው በሰፈር ውስጥ የሚከናወን የመንጻት ሥርዓትን ይገልጻል። ሦስተኛ፣ ከቁጥር 33 እስከ 53 ያለው ደግሞ የለምጽ ደዌ በሽተኛ ላለበት ቤት የሚደረግ የመንጻት ሥርዓትን ይገልጻል። ከቁጥር 33 እስከ 53 ያለው የለምጽ ደዌ በሽተኛ ላለበት ቤት የሚደረግ የመንጻት ሥርዓት ይገልጻል። አራተኛ፣ ከቁጥር 54 እስከ 57 ያለው ለለምጽና ለስጋ ደዌ የመንጻት ሥርዓት የተሰጠ ሕግን ይገልጻል። እስቲ የመጀመሪያው ርዕሳችንን ከዚህ እንደሚከተለውና እንመለከታለን። ለለምጻም ሰው ከሰፈር ውጪ የሚደረግ የመንጻት ሥርዓት። ዘሌዋውያን ምዕራፍ 14 ከቁጥር 1 እስከ 3 ያለውን ተመልከቱ። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል። ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጪ ይወጣል። ካህኑም ያያል፣ እነሆም የለምጹ ደዌ ከለምጹ ላይ ቢጠፋ ብሎ ይቀጥላል። ካህኑ ወገኖች፣ ከሰፈሩ ውጪ የሚወጣው ለምጻሙን ለመፈወስ ሳይሆን ለምጻሙ ተፈውሶ እንደሆነ ለማየት አሁን ባነበብናቸው ቁጥሮች እንመለከታለን። በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል የሚለው አረፍተ ነገር የምዕራፉን ሐሳብ ያዘ ስለሆነ ጠቃሚ አረፍተ ነገር ነው። ሥርዓቱም በጥንቃቄ መታየትና ተግባራዊ መሆን ነበረበት። የመንጻቱ ሥርዓት የለምጻሙን መፈወስ ተከትሎ የሚከናወን ሥርዓት ነው። ሰውየው አስቀድሞ ለምጻም መሆኑ በካህኑ ተነግሮ ይሆናል። አሁን ግን ለምጻሙ ንጹሕ መሆኑን ካህኑ ማስታወቅ አለበት። ካህኑ ከሰፈር ውጪ ለምጻሙ ወዳለበት ሄዶ ይገናኘዋል። ለምጻሙ ወደ ሰፈሩ እንዳይገባ በሕግ የተከለከለ ስለሆነ ወደ ካህኑ ሊመጣና ሊታይ አይችልም፣ በሕግ ተዘግቶበታልና። ይህ ሐሳብ በሉቃስ ወንጌል ምዕራፍ 17 ቁጥር 12 በግልጽ ተጠቅሷል። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት ይላል። አስተዋላችሁ? በሩቅ የቆሙት 10 ለምጻሞች ተገናኙት ይላል። ወገኖቼ፣ ይህ አሁን ከላይ ያነበብነውና የተመለከትነው የሉቃስ ወንጌል ምዕራፍ 17 ቁጥር 12 ክፍል ከታላቁ ሊቀ ካህንና ሐኪም ከኢየሱስ ጋር ግልጽ በሆነ ሁኔታ ይዛመዳል። እርሱ ከሰማያዊ ክብሩ ስፍራ በኃጢአት ወደ ተረገመች በኃጢአት ለምጻም ሰው ወደሚሰቃይባት ወደዚህች ምድር መጥቷል። ወገኖቼ፣ ለምጻሞች ሆነን እያለ ወደ ሰማያዊ ማኅበረሰብ መሄድና ኅብረቱን መቀላቀል አንችልም። ሰዎች ወደ ጨረቃ ላይ መሄድ ይችላል። ነገር ግን ጨረቃ ላይ መውጣት ሰዎችን ከኃጢአታቸው ሊያድናቸው አልቻለም። ለሰው ደህንነት ጌታ ኢየሱስ ክርስቶስ ከሰማያዊ ክብሩ ስፍራ ወደዚህ ምድር መምጣት አስፈልጎታል። ለዚህ እውነት ልዩ ትኩረት እንድንሰጥ ያስፈልጋል። የዕብራውያን መጽሐፍ በምዕራፍ 2 ባሉት የተለያዩ ቁጥሮች ይህንን እውነት አስረግጦ ያስረዳል። እኔ አነብላችኋለሁ። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። ብዙ ልጆች ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይሁም ዲያብሎስ ነው ያብርሃምን ዘር ይዟል እንጂ ያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል ዕብራውያን ምዕራፍ 2 ቁጥር 9 ቁጥር 10 ቁጥር 14 ቁጥር 16 እና 17 ተመልከቱ። የዕብራውያን መልእክት ምዕራፍ 2 ቁጥር 9 ቁጥር 10 ቁጥር 14 ቁጥር 16 እና 17 እርሱ ከሰማያዊ የክብር ስፍራ ወደ ምድር መጣ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። ገላትያ ምዕራፍ 4 ቁጥር 4 እና 5ን ልብ ይሏል። ገላትያ ምዕራፍ 4 ቁጥር 4 እና 5 አሁንም ቢሆን ወገኖች ጌታ ኢየሱስ ኃጢአተኛውን ከኃጢአት መቅሰፍት ሊያድነው ወደ እርሱ ይመጣል። ዮሐንስ ራእይ ምዕራፍ 3 ቁጥር 20 ይህንን እውነት እንዲህ ሲል ይገልጻል። ራእይ ምዕራፍ 3 ቁጥር 20 እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። የሰው ልብ እጅግ ክፉና ተንኮለኛ እንደሆነ እግዚአብሔር ብቻ ንጹሕ ሊያደርገው እንደሚችል የእግዚአብሔር ቃል ይገልጻል። ወገኖቼ ሊያነጻን የሚችል እግዚአብሔር ብቻ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል ይላል? ያነጻናል ይላል የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ። አንደኛ ዮሐንስ ምዕራፍ 1 ቁጥር 7ን ይመለከቷል። አሁን ካህኑ ወደ ለምጻሙ ሲመጣ የሚያደርገውን በጥንቃቄ ተመልከቱ። እስቲ ስፍራውን ላንብብላችሁ። ካህኑ ስለሚነጻው ሰው ሁለት ንጹሃን ወፎች በሕይወታቸው የዝግባ ምንጨት ቀይ ግምጃም ሂሶጵም ያመጣ ዘንድ ያዛል። ካህኑም ከሁለቱ ወፎች አንዱን በሸክላ ዕቃ ውስጥ በምንጩ ውሃ ላይ ያርድ ዘንድ ያዛል። ያውንም ወፍ ዝግባውንም ምንጨት ቀዩንም ግምጃ ሂሶጵንም ወስዶ ከያው ወፍ ጋር በምንጩ ውሃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ከለምጹ በሚነጻው ሰው ላይ ሰባት ጊዜ ይረጫል፣ ንጹህም ነው ይለዋል። ያውንም ወፍ ወደ ሜዳ ይለቀዋል ይላል። አድማጮቼ ይህ ሥርዓት በጣም ያልተለመደ መሆኑን አስቀድሞ አልነገርኳችሁምን? እንደዚህ አይነት እንግዳ የሆነ ሥርዓት የትም ያለ አይመስለኝም። ሌሎች መስዋዕቶች ሁሉ በመገናኛው ድንኳን ውስጥ ባለው መሠዊያ፣ በኋላ በቤተ መቅደስ ውስጥ በእግዚአብሔር ትእዛዝ መሠረት ይቀርቡ ነበር። ይህ ግን የተለየ ሥርዓት ነው። ለምጻሙ ከመገናኛው ድንኳን ውጪ ስለተዘጋበት ካህኑ ወደ እርሱ መሄድ አስፈልጎታል። መስዋዕቶች የሚቀርቡበት የነሐስ መሠዊያ ስለ ክርስቶስ መስቀል ይናገራል። ግን ታያላችሁ፣ ያ መስቀል እዚህ በምድር ላይ መሆን ነበረበት። ክርስቶስ እኛን ባለንበት ቦታና ሁኔታ ለማግኘት ወደዚህች ምድር መውረድ አስፈለገው። ወንድሞቼና እህቶቼ እኛ በኃጢአት ምክንያት ከእግዚአብሔር ርቀን ተዘግቶብን ነበር። በዚህ ዓለም ተስፋ የሌለን ያለ እግዚአብሔር ይሆን እንግዶችና መጻተኞች ነበርን። ስለዚህ በፍላጎታችን ሊገናኘን ክርስቶስ ወደዚህ ዓለም መምጣት ነበረበት። እግዚአብሔር የተመሰገነ ይሁን። ቀደም ብለን ባነበብነው ክፍል እንደ ተመለከትነው ለዚህ መሥዋዕት የሚያገለግሉ ሁለት ያውና ንጹህ የሆኑ ወፎች ናቸው። ምናልባትም እነዚህ ወፎች የሚበሉ ርግቦች ሳይሆኑ አይቀሩም። አንድ ወፍ ይታረዳል፣ ይህም ደግሞ የክርስቶስን ሞት ያመለክታል። ያ ሆኖ የሚቀረውና ከሞተው ጋር የሚነከረው ወፍ የክርስቶስን ትንሣኤ ያሳያል። አስተዋላችሁ? አንዱ ወፍ ይታረዳል፣ ይህ የክርስቶስን ሞት ያመለክታል። ያ ሆኖ የሚቀረውና ከሞተው ጋር የሚነከረው ወፍ የክርስቶስን ትንሣኤ ያሳየናል። ይህ ደግሞ ሁለቱን ዋና ዋና የወንጌል ገጽታዎችን ያጠቃልላል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 15 ቁጥር 3 እና 4 እንዲህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ ይላል። በዚህ ክፍል የዝግባ እንጨት ማገልግሎት እንዳለው አስታውሱ። እኔ እንደሚመስለኝ ወገኖቼ ይህ የዝግባ እንጨት ፍጹም የሆነውን የክርስቶስን ሰውነት ያመለክታል። ዝግባ ቶሎ የማይበላሽ ዛፍ ነው። ቀዩ ግምጃ ከሂሶጵ ጋር በዝግባው እንጨት ላይ ይታሰርና የዝግባው እንጨት ለመያዣነት ያገለግል ነበር። እኔ እንደምረዳው ወገኖቼ ቀዩ ግምጃ በክርስቶስ ደም ያለውን እምነት የሚያሳይ ምልክት ነው። ይህም ረአብ ለእምነቷ ማረጋጋጫ ቀይ ፈትል እንድታንጠለጥል እንደታዘዘች ያሳስበናል። ሂሶፕ በአለት ላይ በርጥበት ቦታ የሚያድግ ተክል ነው። እርሱም ያንድን ግለሰብ እምነት ያመለክታል። ዘማሪው በሂሶፕ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ እያለ ይዘምራል። መዝሙር 51 ቁጥር 7ን ይመለከቷል። በሂሶፕ መርጨት አንድ ሰው በክርስቶስ የተደረገለትን ቤዛነት በሕይወቱ መስማማቱንና መዛመዱን ያሳያል። አስተዋላችሁ? በሂሶፕ መርጨት አንድ ሰው በክርስቶስ የተደረገለትን ቤዛነት በሕይወቱ መስማማቱንና መዛመዱን ያሳያል። ታላችሁ ወገኖች፣ አንድ ሰው አንድ ጎን ይዞ ራሱን እየነቀነቀ ክርስቶስ እንደሞተና ደግሞም እንደተነሳ ሊናገር ይችላል። ይህ ግን የሚያድን እምነት አይደለም። ጥያቄው ግን የክርስቶስን ሥራ ከሕይወት ጋር አዋህዳል ወይ የሚል ነው። በርግጥ ትታመናለህን? ዋናው ነገር የክርስቶስን ሞትና ለኃጢአት ያፈሰሰውን ደሙን በእምነት ተቀብሎ ማዋሃድ ነው። ቃሉ እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ንብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7ን ልብ ይሏል። የሸክላ ዕቃ ደግሞ የሚናገረው ስለ ክርስቶስ ሰውነት ነው። እርሱ የወሰደውና የለበሰው የኛን ሰውነት ወይም ሥጋ ነበር። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ሐዋርያው ጳውሎስ ራሱን የሸክላ ዕቃ ብሎ ይጠራል። የሸክላ ዕቃ አሁን በምድር ያለን ይህ ሰውነት ነው ወገኖቼ። እዚህ ላይ ትኩረት የተሰጠው በሥጋ ወይም ደግሞ በሰውነት ድካምና አለመጽናት ላይ ነው። የዕብራውያን ጻፊ በዕብራውያን መልእክቱ ምዕራፍ 4 ቁጥር 15 የሚለውን እንስማ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። የምንጩ ውሃ ያ ውሃ ነው ወገኖቼ። ከላይ ባነበብነው ክፍላችን ወፉ የሚታረድበት ውሃ የሚወሰደው ከምንጭ ነው። የምንጩ ውሃ ስለ እግዚአብሔር ቃልና ስለ እግዚአብሔር መንፈስ ይናገራል። አስተውሉ፣ የምንጩ ውሃ ስለ እግዚአብሔር ቃልና ስለ እግዚአብሔር መንፈስ ይናገራል። ቅድም እንደ ተናገርኩት የሸክላ ዕቃ ደግሞ የሚናገረው ስለ ምንድን ነው ብለን ነበር? ስለ ክርስቶስ ሰውነት ነው። እነዚህን ነጥቦች እንዳትረሷቸው አድማጮቼ። ሥርዓቱ ያልተለመደ ቢሆንም በጣም ደስ የሚያሰኝ ገጽታ ያለው ሥርዓት ነው። ከሁለቱ ወፎች አንዱ በሸክላ ዕቃ ውስጥ በምንጩ ውሃ ላይ ይታረዳል። ይህም በዘላለማዊ መንፈስ ራሱን አሳልፎ የሰጠውን የክርስቶስን ሞት ያመለክታል። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል የዕብራውያን መልእክት ጻፊ በዕብራውያን መልእክቱ ምዕራፍ 9 ቁጥር 14 ላይ። ዕብራውያን ምዕራፍ 9 ቁጥር 14ን ልብ ይሏል። አስተውሉ ወገኖቼ፣ የክርስቶስ ትንሣኤ የተሟላ ትርጉም እንዲኖረው የሁለቱ ወፎች መጠቀስ በጣም አስፈላጊ ነበር። ከታረደው ወፍ ጋር እንዲዋሃድ ሕያው የሆነው ወፍ በታረደው ወፍ ደም መነከር ነበረበት። ከዚያ በኋላ ሕያው የሆነው ወፍ በነጻ ሜዳ ይለቀቃል። ከእርሱ ጋር እንድንሆን ነጻነት ሊሰጠን ክርስቶስ ለበደላችን ሞቶ ለጽድቃችን ተነስቷል። ገላትያ ምዕራፍ 5 ቁጥር 1 እንዲህ ይላል። የገላትያ መልእክት ምዕራፍ 5 ቁጥር 1 በነጻነት ልንኖር ክርስቶስ ነጻነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ይህ ማለት በሃይማኖት ሥረ ሥርዓቶች ሕግጋትና ወጎች አለመጠመድ ማለት ነው። አስተውሉ፣ ይህ ማለት በሃይማኖት ሥርዓቶችና ሕግጋት እንዲሁም ወጎች እንዳንጠመድ ሲያሳስበን ነው። ክርስቶስ የእኛን ቦታ ወስዶ ሞታችንን ሞቶ ዕዳችንን ከፍሎልናል። ለእኛም ሲል ተነስቷል። እርሱ በምድር ላይ ለእኛ ሲል ከሞተ እኛ ደግሞ ከእርሱ ጋር ሞተናል። ከእርሱ ጋርም ተነስተን እርሱ ባለበት በእግዚአብሔር አብ ቀኝ አለን። ኤፌሶን ምዕራፍ 1 ከቁጥር 1 እስከ 6 ያለውን ተመልከቱ። የኤፌሶን መልእክት ምዕራፍ 1 ከቁጥር 1 እስከ 6 ወገኖቼ፣ ክርስቲያኖች ከሃይማኖት ሥርዓቶችና ወጎች ነጻ የወጡ እንደ ሰማይ ወፎች ነጻነት ያላቸው ሰዎች ናቸው። ክርስቲያን የኢየሱስ ክርስቶስ ባሪያ እንደሆነ ማወቅ አለበት። ለክርስቶስ መንገድና ፈቃድ ይገዛል። ቃሉም እንዲህ ይላል፣ ብትወዱኝ ትእዛዜን ጠብቁ። ዮሐንስ ምዕራፍ 14 ቁጥር 15ን ተመልከቱ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 በዘሌዋውያን ምዕራፍ 14 አስቀድሞ ካነበብነው ክፍል አንድ አረፍተ ነገር ላስታውሳችሁ ወዳል። ከለምጹ በሚነጻው ሰው ላይ ሰባት ጊዜ ይረጫል ይላል። በመጽሐፍ ቅዱስ ውስጥ ሰባት ፍጹምነትን የሚያመለክት ቁጥር ነው። አስተዋላችሁ? በመጽሐፍ ቅዱሳችን ውስጥ ሰባት ቁጥር ፍጹምነትን ያመለክታል። ሰባት ጊዜ የመረጨቱ ድርጊት አንድ ለምጻም ነስቷል ወይም አልነጻም ለሚለው ጥያቄ መፍትሄ ይሰጣል። ወንድሞቼና እህቶቼ፣ በዚህ ዓለም ላይ ሁለት አይነት ሰዎች ብቻ አሉ። እነርሱም ለምጻሞችና ከለምጽ የነጹ ሰዎች ናቸው። አስተዋላችሁ? በዚህ ምድር ላይ ወይም በዚህ ዓለም ላይ ሁለት አይነት ሰዎች ብቻ አሉ። እነርሱም ለምጻሞችና ከለምጽ የነጹ ወይም ደግሞ ንጹ የሆኑ ሰዎች ናቸው። ይህም ማለት ኃጢያተኞች ሰዎችና የዳኑ ሰዎች ናቸው ማለት ነው። ሌላው ማየት ያለብን በዚህ ሥርዓት የምንጭ ውሃና ደም ይገናኛሉ። ክርስቶስ በሞተና ወታደሩ ጎኑን በጦር በወጋ ጊዜ ደምና ውሃ እንደወጣ ሐዋርያ ዮሐንስ በጥንቃቄ ያሳስበናል። ዮሐንስ ምዕራፍ 19 ቁጥር 34 እና 35ን ልብ ይሏል። ደግሞም በመልእክቱ በአንደኛ ዮሐንስ ምዕራፍ 5 ቁጥር 6 በአንደኛ ዮሐንስ ምዕራፍ 5 ቁጥር 6 ክርስቶስ በደምና በውሃ የመምጣቱን እርግጠኛነት ደግሞ ያረጋግጥልናል። በሐዋርያው ዮሐንስ አገልግሎት ዘመን የነበሩ ግኖስቲኮች የተባሉ የሐሰት አስተማሪዎች ኢየሱስ አምላክ እንዳልሆነ ያስተምሩ ነበር። እግዚአብሔር ወደ እርሱ የመጣው በጥምቀቱ ጊዜ እንደሆነና በመስቀል ጊዜ ከእርሱ ተለይቶ እንደሄደ ያስተምሩ ነበር። ሐዋርያ ዮሐንስ ግን ኢየሱስ ክርስቶስ ከመጀመሪያ ጀምሮ አምላክ እንደነበረና በመስቀል ላይ ደሙን ሲያፈስና የአምላክነቱ ባህሪው እንዳልተለየው አጠንክሮ ያስተምራል። የሚመሰክሩት መንፈሱና ውሃው ደሙም ሦስት ናቸውና ሦስቱም በአንድ ይስማማሉ ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 8ን ተመልከቱ። የተከበራችሁ ክርስቲያኖች፣ በዘሌዋውያን ምዕራፍ 14 የተጠቀሰው ከለምጽ በሽታ የመንጻት ሥርዓት ይህንን ታላቅ እውነት ያሳያል። እግዚአብሔር ይህንን እውነት መረዳት እንድንችል ሰማያዊውን ጥበቡን ዕለት ዕለት ያብዛል።
የተወደዳችሁ ክብራን አድማጮች፣ የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በሚቀጥለው ክፍል እግዚአብሔር ይዘንላችሁ ቀርባለን። ደህና አደሩልን።
እንካረን ከደርከን ገድ እቋንቋ ሁሉ ባንደናቻረ